ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ እንዴት አመሻችሁ አድማጮቻችን። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እኛ እዛ እያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ የህይወት ልምዳችን ልናካፍላቸው
የትምወርቅ አበበን የሰማችኋት በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላን የሴቶች ስነ ጾታና ስነ ተዋልዶ ቡድን አባል ነበረች። በቅርቡ ወደ ዩኒቨርሲቲ በመመለስ ተማሪዎችን ለማንቃት አስባለች። ከዚህ ጋር በተያያዘ ሀሳቧን በምሽቱ ታጋራናለች። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የዛሬ ምስልና ድምፅ ቅንብሩን የሚመራው ደግሞ ኤልያስ አስማረ ነው። የዛሬውን ስርጭት ሰፋ ያለ ጊዜ የሚወስደው በውጭ ሀገራት ከሚኖሩ ወጣቶችና ከወጣቶች ጋር ከሚሰሩ ግለሰቦች ጋር የምናደርገው ውይይት ነው። ዛሬ የምንወያይበትን ጉዳይና ሀሳባችሁን የሚያጋሩንን እንግዶች ተመልሼ አስተዋውቃለሁ። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። አንዳንዶቹ ለሀገሪቱ ያላቸው ቅድመ ግምትና እውነታ አለመጣጠሙን ተከትሎ ሲቸገሩ ይታያሉ። ዛሬ ምሽት ትውልድ ኢትዮጵያውያን ስለ አሜሪካ ቀድመው ቢያውቋቸው ስለምንላቸው ጉዳዮች እንጨዋወታለን። የአሜሪካ ሕይወትን መልክም በጥቂቱ ለመቃኘት ያስችሉናል ያልኳቸውን ሁለት እንግዶች ጋብዣለሁ። የመጀመሪያው እንግዳዬ ሐምራዊት ተስፋ ናት። ሐምራዊት በተለይ በዲሲና አካባቢው የበርካታ ትውልድ ኢትዮጵያውያን ሕይወት በበጎ በለወጡ የማህበረሰብ ስራዎች ትታወቃለች። በልጆች አስተዳደግና ቤተሰባዊ አስተዳደር ዙሪያ እውቀቷን በተለያዩ አውታሮች አጋርታለች። ከሞንትጎመሪ ዩኒቨርሲቲ የማህበራዊ ትስስር ባለሙያነቷ በተጨማሪ ኢትዮ የቤተሰብ አገልግሎት የተሰኘ መንግስት ያልሆነ ተቋም ውስጥም እያገለገለች ትገኛለች። ሐምራዊት እንኳን ወደ ዝግጅታችን መጣሽ።
አመሰግናለሁ።
ሁለተኛው እንግዳይ አብርሃም ወልደ ጊዮርጊስ አይታሙ ነው። አብርሃም በቨርጂኒያ አሌክሳንድሪያ ከተማ አስተዳደር ውስጥ የህፃናት ደህንነት ጥበቃ ባለሙያ ሆኖ ይሰራል። ወደ ዩናይትድ ስቴትስ ከመምጣቱ በፊት በተባበሩት መንግስታት ድርጅት ውስጥ የመንግስታቱ ድርጅት የስደተኞች ጉዳይ ተቋም ውስጥ በተለያዩ ኃላፊነቶች ውስጥ አገልግሏል። አብርሃም በቅርብ ዓመታት አሜሪካን እንዴት እንደተዋወቃትና በመሰል ጉዳዮች ሀሳቡን ያጋራናል። አብርሃም እንኳን ወደ ስርጭታችን በሰላም መጣህ። አንተም
አመሰግናለሁ።
እንግዲህ ሁለታችሁም ከትውልድ ኢትዮጵያውያን ጋር በተደጋጋሚ በሚያገናኟችሁ ስራዎች ውስጥ ተሳትፋችኋል። በርካታ ኢትዮጵያውያን በሚኖሩበት የዋሽንግተን ሜትሮ ቀጠና ውስጥም ነው የምትኖሩት። በግል ምልከታችሁ ኢትዮጵያውያን የአሜሪካን ምድር ከመርገጣቸው በፊት ስለ ሀገሩ ባህልና ስርዓት ያላቸውን የቀደመ እውቀት እንዴት ትገመግሙታላችሁ? ምን ያክል በቂ ነው ብላችሁ ታስባላችሁ? ሐምራዊት ከአንቺ ልጀምርና ወደ አብርሃም አመራለሁ።
እሺ፣ በቅድሚያ ከእንደገና መልሼ አመሰግናለሁ ይህን እድል ስለሰጣችሁኝ። ኢትዮጵያውያን ከአሜሪካ ከመምጣታቸው በፊት ስለዚህ ሀገር ሲስተም፣ ስለዚህ ሀገር ኑሮ ያላቸው እውቀት በጣም በጣም ያነሰ ነው ብዬ ነው እኔ ካየሁት፣ ከኤክስፒሪየንስ ካገኘኋቸው ሰዎች ያየሁት። ያው ትንሽ ተሽሏል ከድሮ፣ ምክንያቱም ኑሮ በአሜሪካ የሚሉ አይነት ሾዎች ትንሽ ሰውን እንዳነቁት ሰዎች ይናገራሉ። ግን ስቲል በጣም የተሳሳተ አመለካከት ነው ያለው። እንኳን ሌላው ቀርቶ ያው ስራ በጣም ቢዚ እንደሚያደርግ ሰው ራሱን መቻል እንዳለበት ኑሮ ሩጫ እንደሆነ ቢያውቁ እንኳን ውስጥ ጠልቀው አያውቁትም የችግሩን ጥልቀት። ምን ያህል ሰው በተለይ አዲስ መጥቶ እዚህ ሀገር ለመለማመድ እንዴት ከባድ እንደሆነ፣ የወረቀት የማግኘት ሂደት እንዴት ከባድ እንደሆነ፣ ትምህርት ለመማር ያለውን ተግዳሮት፣ ብቸኝነት የሚያመጣውን አያውቀውም ጥልቀቱ። እና እኔ ካጋጠሙኝ ሰዎች፣ እኔ ጋር ከሚመጡ ሰዎች 90% በጣም ደንግጠው ነው የማገኛቸው። አሜሪካ እንደዚህ ነው ወይ ብለው ሻክድ ሆነው ነው የማገኛቸው።
በጣም አመሰግናለሁ ሐምራዊት። አብርሃም ወደ አንተ ልምጣ። ወደዚህ ሀገር ከመጣህ ወደ 6 ዓመታት ተጠግተዋል። ከአንተ የግል ህይወትና የግል ልምድም ተነስተ ልታነሳልን ትችላለህ? ኢትዮጵያውያን ወደ አሜሪካ ከመምጣታቸው በፊት እዚህ አካባቢ ያያቸውን ያገኛቸው ሰዎች ያላቸውን እውቀት ምን ያክል ተገመግመዋል? በቂ ነው ብለህስ ታስባለህ ወይ?
አመሰግናለሁ በድጋሚ አሳሙ። እንግዲህ አሜሪካ አሁን ይቅርታ 6 ዓመት ሊይዝ ነው። እንግዲህ ራሴ ልምድ ለመናገር ያው ወደዚያ ከሞቭ ከማድረጌ በፊት የራሴ የነበሩኝ ግምቶች ነበሩ። ዋናው ትልቁ ነገር ለእኔ እንግዲህ ብዬ የማስበው ትራንዚሽኑ ነው። ማለት ከኢትዮጵያ ወደዚህ ስንመጣ የዚህን ሀገር ባህልና የስራ ሁኔታ ማህበራዊ ህይወቶችን እና የመሳሰሉት ነገሮችን ተረድቶ ቀጥታ ወደ መሰረታዊ ኑሮ ውስጥ ለመግባት በጣም አንዳንዴ ሊያስቸግር ይችላል። እሱ ምን ማለት ነው? ግንዛቤ የሚሰጥ ሰው ቅድም ሀምራዊ እንዳለችው በሚዲያውም ይሁን በጓደኛ በቤተሰብ የመሳሰሉት ሰው ሀሳብ የሚሰጥ ሰው ከሌለ እኔ አሁን ለምሳሌ ብቻዬን ነው ወደዚህ ሙቪ ያደረኩት። የማውቀው ምንም አይነት ቤተሰብ አልነበረኝም። አንድ ጓደኛዬ ነበረ። እሱ በብዙ ረድቶኝ እዚህ ዋሽንግተን ዲሲ ሙቪ እንዳደረግ አድርጎኝ ከዛ እሱ ጋር ለጥቂት ጊዜ ሆኜ ነው ስራ ማግኘት የቻልኩት። እና ግን አትሊስት እኔ እንኳን በራሴ ኦንላይን ያሉ ሪሶርሶችን በመጠቀም የት ጋ እንደ ፍቃዴን የት ጋ እንደማወጣ የት ጋ ስራ ማመልከት እንደሚገባኝ የመሳሰሉት ነገሮችን መረዳት ስለታልኩኝ ነገሮች ትንሽ ቀለውልኛል። መጀመሪያ ግን ምናልባት እነዚህን ነገሮች በቀላሉ ደግሞ ማግኘት የማይችል ሰው ብዙ ነገሮችን በጣም ሊወሳሰብበት ይችላል። ማህምራዊ ቅድም ገልጸዋለች፣ ሁሉ ነገሩ አዲስ ስለሆነ ሰዎች ቶሎ ተስፋ የመቁረጥ ወይ ደግሞ የመበሳጨት ነገሮች ውስጥ ሊገቡ ይችላሉ። ምክንያቱም ብዙ ሰው እንግዲህ የሚገምተው የሚመጣውም ራሱን ለውጦ ቤተሰቡን ለመለወጥ ስለሆነ ቶሎ ብሎ ወደ ስራ ውስጥ አለም ውስጥ ባለመግባቱ ፈልገው ነገር ውስጥ ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል። እና ዋናው ነገር ብዬ ማስበው ከዚህ ወደዚህ ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል። ኦር ደግሞ አሁን የጊዜው የኢንተርኔት ነው። ሰዎች ባሉበት ቦታ ሆነው እዚህ ሀገር ስላለው ነገሮች ቶሎ ራሳቸውን ራሱ አስፈራው ከዛ በኋላ ሲመጡ ምን እንደሚጠብቃቸው ማወቅ ያለባቸው ይመስለኛል።
በጣም አመሰግናለሁ አብርሃም። በእናንተ እይታ በርካታ ትውልድ ኢትዮጵያንን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትሉት ጉዳይ ምንድን ነው? የሀገሩን ባህል አለማወቅ ነው? ቋንቋ ነው? ወይስ ስርዓቱን በደንብ አለመገንዘብ ነው? በእናንተ እይታ የቶቹ ይመስሏቸዋል? ሀምራዊት ወደ አንቺ ልመለስ።
በጣም ጥሩ ጥያቄ ነው። የሚጎዳው አንደኛ ቅድም አሁንም ወንድሜ እንዳለው ኤክስፔክቴሽን ነው። ምክንያቱም ይዘውት የመጡት ነገር እና የሚያዩት ነገር ኮምፕሊትሊ ስለሚለይባቸው ያ በጣም ያሳዝናቸዋል። ሰዎችን ልባቸውን ያስወድቀዋል። ከዛ በኋላ ሌላው ዋናው ሰዎችን የሚጎዳው ነገር እውቀት ሪሶርስ አለማግኘት፣ ለህይወት አስፈላጊ የሆኑ ሪሶርሶችን አለማግኘት ነው። ምክንያቱም ሰዎች አስቦት የመጡት ሌላ ነገር ነው። የብዙ ሰው ምናልባትም ባክግራውንድ ኢትዮጵያ ምናልባት ጥሩ ትምህርት ተምሯል፣ እዚህ መጥቼ ደግሞ ስራ አገኛለሁ ጥሩ ስራ አገኛለሁ ብሎ ይፈልጋል። ከዛ ከትምህርት ጋር በተያያዘ የሚፈልጉትን እውቀት ምንጭ ማጣት ያ በጣም ሰዎችን ፍራስትሬት ያደርጋል። ኢቭን እንኳን ቢያገኙ እንኳን የትምህርት እውቀት እንኳን ቢያገኙ እንዴት ነው የምከፍለው? እንዴት ነው የማቻችለው? ከስራዬ ጋር ከኑሮዬ ጋር እንዴት ነው እየከፈልኩኝ ሬንት እየከፈልኩኝ የሚለው ነገር ጊዜውት የመጡት ህልምና እዚህ የሚጠብቃቸው ነገር ያው እንትን ሲያደርጋቸው በጣም እሱ በጣም ከባድ ያደርግባቸዋል። ሌላው በጣም ሰዎችን ከባድ የሚያደርግባቸው በተለይ የሚቀበሏቸው ሰዎች በጣም ማተር ያደርጋል። እዚህ ያለው ሰው ደግሞ የራሱ የሆነ ጫና የራሱ የሆነ ሩጫ አለው። የራሱ የሆነ ደግሞ ህይወትን የሚያይበት አስተሳሰብ አለው። ስለዚህ ለምሳሌ አንድ ሰው መጥቶ ትልቅ ቦታ ደርሳለሁ ብሎ ይመጣል። ምናልባት የሚቀበለው ሰው ኧረ እባክሽን ተወው፣ ዝም ብለህ 7-11 ጀምር እንደዚህ ሊለው ይችላል። ያኔ በፊት የነበራቸውን የመተማመን በጣም ያጣሉ። ምክንያቱም አዲስ ሀገር ስለሆኑ እንደ አዲስ ነው የሚጀምሩት እና ኮምፕሊትሊ በቃ ኮንፊደንስ ሉዝ ያደርጋሉ። አንድ መጨረሻ ልጨምር፣ ወረቀት በጣም ብዙዎችን የሚያስከብድ ነገር የወረቀት ጉዳይ። ምክንያቱም ከዚህ ከወረቀት ጋር አይኖ ወርክ ፐርሚት ብዙ ጊዜ ትንሽ ቶሎ ይሰጣል፣ ግን ስቲል ያ የወረቀት ጉዳይ በተለይ ደግሞ በትምህርት የሚመጡ ወጣቶች እነሱ በጣም ሲቸገሩ አያለሁ። ምክንያቱም የሚመጡበት ትምህርት ቤት እነዚህ ስካለርሽፕ ምናምን ብለው የሚመጡ ልጆች ብዙ ጊዜ 6 ወር ምናምን ነው የሚያቆያቸው ትምህርት ቤቱ። ከዛ መከፈል ያቀታቸው ይወጣሉ። ከዛ በጣም ይጎዳሉ። እነሱ በጣም ሲጎዱ አይ ማለት ያ አልፎም ይወጡ ብዙዎች ቢኖሩም ሲጎዱ አይቻለም።
በጣም አመሰግናለሁ ሐምራዊት። አብርሃም በተለይ አንተ በማህበራዊ ግልጋሎት ዘርፍ ውስጥ በተሰማራ ተቋም ውስጥ እንደማገልገልህ ከልጆች አስተዳደግም ሊሆን ይችላል ወጣቶች እርስ በርስ ካላቸው ግንኙነት አንጻርም በተለያዩ ችግሮች ውስጥ ሲገቡ በተለያዩ ችግሮች ሲዳረጉ አይተህ ሊሆን ይችላል። በአንተ እይታ በርካታ ትውልድ ኢትዮጵያውያን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትላቸው ጉዳዮች ይኖር ይሆን?
አመሰግናለሁ ሀብታሙ በድጋሚ። እንግዲህ አንተም እንደጠቀስከው ምናልባት መጀመር ካለብኝ ከህፃናት አስተዳደግ ጋር በተያያዘ ያጋጠመኝን እንደው አንድ ምሳሌ ለመጥቀስ ያክል አባት እዚህ ለብዙ አመት እዚህ ይኖራል። እናት ከልጇ ጋር እዚህ ጆይንት አደረጋቸዋለች፣ ትቀላቀላቸዋለች። ከዛ ልጁ ኦልሞስት 13-14 አመቱ ነው። እና ትምህርት ቤት እንግዲህ አሜሪካ ባህሉ ፈጽሞ የተለየ ነው ከኢትዮጵያ። እና ልጆችን አካላዊ ጥቃት ማድረግ አይቻልም። አካላዊ ጥቃት ማለት እኛ ሀገር እንግዲህ ልጆች ሲያጠፉ በቀበቶን በትንሽ በአርጩሜን በምናምን የተለመደ ነው። አሁን ምናልባት እየቀረ እንደሆነ ሰማለሁ፣ ግን እዚህ ደግሞ ፈጽሞ ያ ነገር የተከለከለ ነው። እና አባት ያን ነገር አትሊስት በጥቂቱ ቢሆን ተረድቷል። እናት አዲስ ስለነበረች ልጁን ያው ስርዓት ለማስያዝ የምትጠቀማቸው ነገሮች ነበሩ። ያ ነገር ክስ ደርሶባቸው ብዙ ውጣ ውረድ ውስጥ እንደገቡ አይቻለሁኝ። ይሄ ነገር አሁን ባህሉን ካለማወቅ እና እዚህ ሀገር ምን እንደሚፈቀድ ምን እንደማይፈቀድ ካለማወቅ የተነሳ ነገር የሚመጣ ነገር አለ። ልጁም ቢሆን ኢትዮጵያ የለመደውን ነገር አሁን ለምሳሌ እንደ ቀልድ አንድ የክላስሜቱን እገልሃለሁ ብሎ ተናግሯል ተብሎ ለሶስት ቀን ለአራት ቀን ሰስፔንድ አድርገውታል፣ ከትምህርት ቤት እንዲቀር ተደርጓል። እና ነገሮችን እዚህ ሀገር በጣም ሲሪየስ ነው እና የሚወስዱት እገልሃለሁ አለ ተብሎ በጣም ትልቅ ነገር ተደርጎ ነው ሲወራ የነበረው ትምህርት ቤት ውስጥ። እና ኢትዮጵያ እንግዲህ እንደ ቀልድ ማናችንም አንዘን ዛሬ እገልሃለሁ ማለት የተለመደ አይነት አባባል ሊመስል ይችላል። እና እነዚህ ጥቃቅን የሚመስሉ ነገሮች እንዴት ከማህበረሰቡ ጋር እዚህ ካለ ልጆች ጋር ወር ደግሞ ቤተሰቦች ጋር አብሮ ከሚሰሩ ሰዎች ጋር እንዴት ራሱ መግባባት እንደሚቻል ምን እንደሚፈቀድ ምን እንደማይፈቀድ ያንን ነገር ማወቅ ብዙ ነገሮችን ያቃልላል ብዬ አስባለሁ። በተረፈ ግን ዋና ዋና ነገሮች ብዬ ደግሞ ማስበው ኑሮን እዚህ አካባቢ ምናልባት ሊያከብዱ ይችላሉ ብዬ ማስበው አንደኛው ነገር ፍርሃት ነው። ሰዎች ያው እኔንም ጨምሮ ኢትዮጵያ እንደ መምጣታችን አዲስ ነገር ለመጀመር ቋንቋውን ለማወቅ አዲስ ነገር መማር አዲስ ሰዎችን ለመተዋወቅ ወይ አዲስ ስቴት ለመሄድ ፍርሃት አለ እና ያ ፍርሃት ደግሞ ብዙ እድገታችንን የሚጎዳ ነገር መስሎ ይታየኛል። ሌላ ለመጨመር ምናልባት ደግሞ መመቻቸት ይመስለኛል። አንዳንድ ሰው ልክ እንደመጣ አንድ ስራ ይገባል። ከዛ ያችን ስራ ምናልባት 15 ዓመት 20 ዓመት ወር እንደዚህ ሊሰራ ይችላል። ግን አሁን ጊዜው ብዙ እድል ያለበት ጊዜ ከመሆኑ አንጻር እና እንደምንም አንድ ሰው አራት ወር 5 ወር 6 ወር ትንሽ ነገር ታክሶ የሆነች ነገር ላይ ኢንቨስት ቢያደርግ ራሱ ላይ ቶሎ መልጥ ይችላል፣ አዲስ ስራ መጀመር ይችላል፣ ጥሩ ገንዘብ ማግኘት ይችላል፣ ቤተሰቡንም ሆነ ራሱን መደገፍ ይችላል። እና ባሉበትም አለመቅረትና አለመመቻቸት ወሳኝ ነገር ይመስለኛል። ምናልባት አንድ ነገር ለመጨመር ትዕግስት ነው ወሳኙ ነገር እሱ ይመስለኛል። እዚህ ልክ እንደመጣ እኔ አሁን ለምሳሌ የማስተርስ ዲግሪን እንደጨረስኩኝ ወደ ዋሽንግተን ዲሲ ሙቭ ሳደርግ ከሚዙሪ ከሚባል ስቴት ስራ መፈለግ ነበረብኝ። እስከ ስራ እስከማገኝ ግን እንደምንም አትሊስት መሰረታዊ ፍላጎቶቼ ለማሟላት መስራት ነበረብኝ። ፓርኪንግ ሰርቻለሁኝ እና እዛ አንድ ዶር ምናምን ገደማ ሰርቻለሁ። በአጋጣሚ ቶሎ ስራ አገኘሁኝ እና ያ ስራ በጣም ከባድ ነበረ፣ ቻሌንጂንግ ነው። ግን እንደምንም እዛች ጋር ለጊዜም ቢሆን ትዕግስት አድርጌ ወደ መፈልገው ቦታ ገብቻለሁ። እኔ እድለኛ ሆኜ አንድ ወር ብቻ ሰራሁኝ ያንን ስራ። ግን ሰዎች ምናልባት በዛ ስራ ላይ ለረጅም ጊዜ ሊቆዩ ይችላሉ። ትዕግስት ካደረጉ ግን የሚፈልጉትና እነሱ ወደሚያልሙበት ደረጃ መድረስ የማይቻልበት ምንም ምክንያት የለም። ያንን ደግሞ በብዙ በማውቃቸው ሰዎች አይቻለሁና 4 ወር 5 ወር ጥቃቅም የሚባሉ ኮርሶችን አሁን በተለይ በአይቲ ለትንሽ ጊዜ ወስደው ታምረው አሜሪካኖች ከሚሰሯቸው ትላልቅ ድርጅቶች እኩል በጥሩ ገንዘብ እየተከፈላቸው ሲሰሩ የገዛ ጓደኞች አይቻለሁ እና ይሄ ልምድ ጥሩ መስለው ይሰማኛል።
በጣም አመሰግናለሁ። ለውይይት የያዝኩት ሰዓት እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሀሳባችሁ እንድታጋሩበት የምፈልገው ጉዳይ አለ። ያልናቸው ችግሮች አሉ። ያም ሆኖ ግን አሜሪካ አሁንም በርካታ መልካም አማራጮችና መልካም በረከቶች ያሉባት ሀገር ስለመሆኗ ይነገራል፣ ይታመናል። እነዚህም በረከቶችና የስኬት ናሙናዎች ኢትዮጵያውያንም እንዲያገኙ ኢትዮጵያውያንም ተጠቃሚ እንዲሆኑ ያስችላሉ የምትሏቸውን የተወሰኑ መላዎችን እንድታጋሩ እንፈልጋለሁ። ከሐምራዊት ልጀምር። ሐምራዊት በሞንትጎመሪ ዩኒቨርሲቲ ውስጥ ካለሽ ልምድ አንጻር በተለይ ትምህርትና ከትምህርት ጋር የተገናኙ ድሎችን በመጠቀም ዙሪያ የተወሰኑ ሐሳቦችን ብታጋሪኝ እመርጣለሁ። አመሰግናለሁ።
እሺ። የሚያስፈልገው ነገር በዚህ ሰክሰስ ለመሆን የሚያስፈልገው ነገር አንደኛ ብዬ የማስበው አሁን ወንድሜ እንደተናገረው መጃለን ተግዳሮት ማንም ሰው ላይ እንደሚኖር መጀመሪያችን መጨረሻ እንዳይደለም ማወቅ። እኔ ሁሉ ጊዜ ለሰዎች የምለው ምንድነው መጀመሪያ ለምን ኢትስ ኦኬ ሽንት ቤትም ቢሆን ጥረጉ ኢትስ ኦኬ እዚህ ሀገር ኦፖርቹኒቲ ያለበት ሀገር ነው። ዋናው አይምሯችሁ አይመታ። ዋናው አይምሯችሁ ትልቅ ቦታ ይሄ እንጂ ከስር መጀመርን አትፍሩት። እና ከስር መጀመሪያ ሁሉም ሰው ሲመጣ ከስር ነው የሚጀምር እና ከስር የመጀመርን ነገር እንደ መጨረሻ አድርጋችሁ አትዩት። ሁል ጊዜ ከፍ ያለ ቦታ እዩ ነው የምለው። ከዛ በኋላ ደግሞ ሌላው በጣም ሰውን የሚጠቅም ነገር መድፈር። በእኛ ባህል የሚያቀተን ነገር የምናጣው ነገር መድፈር ነው። የምናወራው ሁሉም ነገር እርስ በርሳችን ነው። ሄደን ሪሰርች አናረግም። ወተን ኮሌጆች ዩኒቨርሲቲዎች ያሉበት ቦታ ሄደን መድፈር በጣም ኢምፖርታንት ነው። ምንድን ነው እኛ ቋንቋው እጥረት ብቻ አይደለም፣ ቋንቋውን ጮክ ብለን ማውራት ደፍረን ማውራት እንፈራለን በባህላችን። ሌሎች ሀገር ሰዎች ግን እንደዛ አይደሉም እና ለምሳሌ ቋንቋ ካሉት አይማርም እና ደፍሮ ማውራት እየተሰባበረም እንግሊዘኛ ምንትን እያለ ቢሆን መጠየቅ ማውራት ሰዎች እንዳልኩት እነዚህ ባለሙያዎች ጋር እየሄዱ ማነጋገር መድፈር በጣም ኢምፖርታንት። ከካምፈርት ዞን መውጣት ምክንያቱም እዚህ አካባቢ መጥፎነቱ ምንድን ነው? በቃ ያለነው ኮምፈርት ዞን ውስጥ ነው። ካበሻው ጋር ብቻ ነው የምንውለው፣ ሁሉን ነገር የምናደርገው ካበሻው ጋር ነው እና አንዳንድ ጊዜ ያ ፍቅሩን ጥሩ እንዳለ ሆኖ ግን አንድ አይነት ነገር ነው የምንሰራው ወተን እንዴት ነው ለየት ያለ ነገር ማድረግ እንፈራለን ማለት ነው። ከዛ ሙያ ውስጥ መግባት በጣም ኢምፖርታንት ነው። መማር በጣም ወርድት ነው። አጫጭር ኮርሶች ብዙ አሉ፣ የሙያ ኮርሶች በአይቲ ብትለው ምንድን ይሄ ሜንተነንስ ዙሪያ፣ በጤና ዙሪያ፣ በተለያየ ዙሪያ፣ በቤት ማሻሻጥ ዙሪያ ብዙ አሉ፣ በባንክ ዙሪያ መማር በጣም ኢምፖርታንት ነው። አጣርቶ ቋንቋ መማር በጣም ኢምፖርታንት ነው። ከዛ አልፎ ደግሞ ዲግሪን አስለውጦ የኢትዮጵያን ዲግሪ እዚህም መቀጠልም ካለበት በፕላን መሄድ፣ ዝም ብሎ ሁሉ ነገር መለዋወጥ አንዱ ሲል ሳይሆን ባለሙያዎችን አነጋግሮ በፕላን መሄድ በጣም ኢምፖርታንት ነው። ብዙ ጊዜ ሰዎች ሲያደርጉ የማየው 3-4 ነገር 5 ነገር ይዙና ግራ ይገባቸዋል። ግን እንደ ባለሙያዎችን እያነጋገሩ መጀመሪያ ይሄን ሾርት ተርም ጎል ይሄ፣ ከዛ ሎንግ ተርም ጎል እያሉ ማድረግ፣ ከዛ ራስን መጠበቅ አይምሮ መጠበቅ በጣም ኢምፖርታንት ነው። የሆነ በመጨነቅ ራስን በማስጨነቅ ምንድን ነው የሚሆነው ውስጣቸው ጭራሽ ተስፋ እንዲቆርጥ ያደርጋል። ግን መረጋጋት፣ ራስን ፖዘቲቭ በሆኑ ሰዎች መክበብ ሰላም ስንሆን ነው ብዙ ነገር ማድረግ የምንችለው። እና ያሉን ጓደኞች፣ አጠገባችን ያሉ ጓደኞች በጣም ማተር ያደርጋሉ። እንደዛ ስንሆን እና ህልማችንን አላይቭ ስናደርግ ደፍረኖተን ስንጠይቅ ስናጣራ ስቴፕ ባይ ስቴፕ በትንሽም ቢሆን ጀምረን ስንሰራ ትልቅ ቦታ የሚደርሱ እኔም በጣም ብዙ ሰዎች አይቻለሁ። በጣም ብዙ ሰዎች ከስር ጀምረው በጣም ሰክሰስፉል የሆኑ ሰዎች አይቻለሁ። እና ዋናው አይምሮን መጠበቅ፣ ትልቅ ቦታ ማየት እና ወደ ግብ ቀስ በቀስ መስራት ነው እላለሁ።
በጣም አመሰግናለሁ ሐምራዊት። ያለኝ 2 ደቂቃዎች አሉ። አብርሃም፣ ያንተን የማጠቃለያ ሀሳብ እናዳምጥ እዚህ ላይ።
ታሙ እንግዲህ እንደገና በድጋሚ እንግዲህ ማስታወስ ያስፈልጋል ብዬ የማስበው ነገር እንግዲህ የትምህርት ጉዳይ ነው እና አሁን ለምሳሌ ወጣቶች ከሆኑ ኦር ሀይ ስኩል አካባቢ ላይ ያሉ ከዛም ደግሞ ከፍ ያሉ ወጣት ጎልማሳዎች ከሆኑ የዩኒቨርሲቲ ድሎች እንደ ልብ ናቸው። እዚህ ሀገር ምናልባት ትንሽ ትግስት ይፈልጋል፣ ጊዜ ይፈልጋል። ከዛ ደግሞ ለረጅም ጊዜ በቆራጥነት እነዚህ ድሎች የስኮላርሽፕ ድሎችን ማመልከት ይጠይቃል። ግን በጣም ብዙ ስለሆኑ ትግስቱ ካለ ወጣቶች፣ በተለይ ጎልማሶች፣ በሀይ ስኩል ላይ ያሉ ሰዎች የዩኒቨርሲቲ እድሎችን በቀላሉ ሊያገኙ ይችላሉ። በተለይ ደግሞ የሁለተኛ ዲግሪያቸውን ለመስራት ማስተርሳቸውን ማለት ነው። እኔም ጓደኛዬ እንደቀልድ ነግሮኝ ነው የማስተርስ እድሉን አግኝቼ ወደዚህ የመጣሁት አመልክቼ እና ብዙ ጓደኞቻችን አመልክተን እንደ አጋጣሚ እኔ ያንን እድል ማግኘት ይችላልሁኝና ምናልባት ደግሞ ጎልማሳዎች ደግሞ ለሆኑ ሰዎች ደግሞ ቀደም ሀምራዊ እንደተቀሰቸው ነው ዋናው ነገር ምናልባት ቋንቋው ጋር ነው። ቋንቋው ብዙ እድሎችን ይከፍታል። ሰዎች እንደምንም እዛ ባሉበት ሁኔታ ዩቲዩብንም ኢንተርኔት ያሉ ብዙ ሪሶርሶች ስላሉ እነዛን ሪሶርሶች ተጠቅመው መጀመሪያ ቋንቋቸውን አሻሽለው ከዛ በኋላ በነፃ የሚሰጡ ብዙ አጫጭር ኮርሶች አሉ። ቀደም እሷም እንዳለችው ዩቲዩብ በራሱ በጣም ብዙ ያልተወራለት ትልቅ የትምህርት መድረክ ነው። እኔ ብዙ በግሌ ብዙ የምጠቀምበት ነው።
አብርሃም በጣም አመሰግናለሁ። ያለኝ ሰዓት እንዳለቀ ኢንጂነሩ እየነገረኝ ስለሆነ ስላቋረጥኩ በጣም ይቅርታ። ነገር ግን ሁለታችሁም ሀምራዊት ተስፋና አብርሃም ወልደ ጊዮርጊስ ትውልደ ኢትዮጵያውያን ስለ አሜሪካ ቀድሞ ቢያውቋቸው ስለምንላቸው ጉዳዮች ሀሳባችሁን ስላጋራችሁልን በእጅጉ አመስጋኞች ነን። መልካም ቀን ይሁንላችሁ።
እናመሰግናለን። ሀብታም
ጋቢና ቪኦኤ ከአሜሪካ ድምፅ ላለ አብራችን ስለሆናችሁ በእጅጉ እናመሰግናለን። አድማጮች፣ ወደ ቀጣዩ ዘገባ ስንሻገር ተከታዩ መሰናደው የሳምንቱ ምርጥ ወጣት የሚተዋወቅበት ሰዓት ነው። በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላን የሴቶች ስነ ጸዋታና ስነ ተዋልዶ ቡድን ለዩኒቨርሲቲው ሶስት ተማሪዎች ከስነ ተዋልዶ ባለፈ የራስ መተማመን ስሜት እንዲያዳብሩ የህይወት ክህሎት ልምዳቸው እንዲያካፍሉ የሚያደርግበት የራሱ መስመር ዘርግቷል። በዚህ ውስጥ ያለፈችውን ወጣት ነው ኤደን በመቀጠል የምታስተዋውቀን።
ያጠናው ከአርክቴክቸር ዲላ ዩኒቨርሲቲ አምስት ዓመት ከግማሽ ያህል ጊዜ ቆይቻለሁ። እዛ በዛ ጊዜ ውስጥ አሁን የምመለስበትን ክለብ የተቀላቀልኩት ስቲል ከጨረስን በኋላ ነው። ከዛ በፊት ሮፕላን ከመግባቴ በፊት ያለው ጊዜ ይህን ያህል የሚባል አልነበረም። ማለት ትንሽ የሚከብድ ነበር፣ አየር ሁኔታ ይከብድ ነበር፣ ከሰዎች ጋር ከአዲስ ሰዎች ጋር መታወቅ መቀላቀል ይከብድ ነበር። ጊዜሽን የምታሳልፊበት ቦታ ምናምን አይኖርም ነበር። ከዛ በኋላ ግን ሁኔታዎች ተፈጥረው ዜሮ ፕላንና መሄድ ከጀመርኩኝ በኋላ በጣም የሚገርም ለውጥ ነበረ። ማለት ትርፍ ጊዜ ሲኖረኝ እዛ ሄዳለውኝ፣ የምፈልጋቸውን መጽሐፎች አክሰስ አድርጌ ማንበብ እችላለሁ። ግቢ ውስጥ ዋይፋይ እንደልብ አልነበረም፣ እዛ ሄጄ መጠቀም እችል ነበር። ከዛ በላይ ደግሞ እዛ ሄጄ የማገኛቸው ሰዎች በጣም የሚገርሙ ሰዎች ነበሩ። ማለት ማይሆን ድረስ እንኳን ተነስተው ማለት በጣም ሊያከራክር አይችልም ምናምን ተብሎ የሚታሰቡ ርዕሶች እንኳን ተነስተው ስታወሪባቸው በጣም ብዙ እውቀት የምታገኝባቸው አይነት የሚገርም አስተሳሰብ ያላቸው ልጆች ያሉበት ነበር። ብዙ ሰው አንኮንዲሽናል ይወድሻል፣ ያቀርብሻል፣ አዲስ ነች፣ የድሮ ሰው ነች ምናምን ብሎ እንትን የሚልበት አይነት ሲትዌሽን የለም። እና እዛ ዲላ ያለውን ቆይታዬን በቃ በጣም አሳማሪ አድርጎታል። ከሞላ ጉዳይ ዲላ ቆይታ ቆንጆ ነበር። ማለት
የዜሮ ፕላን ክለብ የተቋቋመው ለምን አላማ ነበር እና አንቺስ እንዴት ልትገቢ ቻልሽ?
ዜሮ ፕላን ማለት የሴቶችን ችግር ዜሮ ማድረግ አስቦ የተነሳ ክለብ ነው። ከዛ በኋላ ደግሞ አሁን ክለቡ የሚሰራው መሬት ላይ ወረዱ ነገሮች ደግሞ ያሉት ነገሮች ብርም አካባቢ ላይ ሴቶች የትም ሳይሄዱ የፈለጉትን አይነት መጽሐፍ ማግኘት ይችላሉ። በጣም ብዙ መጽሐፎች አሉ። ከዛ ማንበብ እንኳን ባትፈልግ ቤቱ በጣም የሚያምር ስለሆነ በጣም ይስብ ስለሆነ ሄደሽ ጊዜሽን ማሳደስ ትችያለሽ እዛ ማለት ነው። ሌላኛው አገልግሎት ቅድም እንዳልኩሽ ዋይፋይ ያለ ፕሮግራሞች አሉ በየጊዜው የሚካሄዱ ማለት ነው። ቅዳሜ አሁን በጣም ብዙ ተማሪ ከግቢ ይወጣል። ከግቢ መውጣቱ ችግር ባይኖረውም ከግቢ ከወጣሽ በኋላ ግን ይዘሻቸው የምትመጫቸው ችግሮች አሉና ተማሪውን ከግቢ እንዳይወጣ ሌላ ኦፕሽናል የሚያዘ ነገር ማዘጋጀት በሚል ሀሳብ ቅዳሜ ሁሌ ፕሮግራሞች አሉ። ግጥም አለ፣ ወግ አለ፣ ቶክሾች አሉ፣ ፈታሳት አለ። በፈለግሽ ሙዚቃዎች ተከስተው መደነት እንችላለን ምናምን የሚሉ ሰዎች ተነስተው የሚወዳደሩበት ሽልማቶች ያሉበት ፕሮግራሞች አሉ። ከዛ ደግሞ እዛ ፕሮግራም ላይ ስነ ተዋልዶ ነክ ነገሮችን የተያዘ ስልጠናዎች ወይም ትምህርቶች ይሰጣሉ። ስልጠና ያስተላልፋሉ ማለት ነው። ከዛ በተለየ ደግሞ የሪሃብ አገልግሎት ይሰጣል። ሪሃብ ላይ አንድ ሰው በየትኛውም ሁኔታ ተጎድቻለሁ ብሎ ካሰበ፣ ከራሴ ጋር ጊዜ ያስፈልገኛል ብሎ ካሰበ ትንሽ የሩነት ኢንስፓየር እንዲያደርግ ተደርጎ አንድ ሰው ኢንስፓየርድ እንዲሆን ተደርጎ ነው ቀለሙ የተቀባው። የማረፍ አይነት ስሜት አለው። ከራስሽ ጋር ተነጋግረሽ ሀሳቦችን ጽፈሽ ማንም ሳይረብሽሽ የምትወጪበት አይነት ሩም አለ ማለት ነው። ካውንስሊንግ አገልግሎት ይሰጣል። ካውንስሊንግ ሩም ላይ የአቻላቻ ምክክር ነው የሚሰጥበት። እዛ ቦታ ላይ ቻንስ ስለሚሆኑ ችግሮቿን በቀላሉ መናገር ስለሚ ችግሮቹን በቀላሉ ተነጋግረው እዛ መስጠት ይችላሉ ማለት ነው። ብዙዎቹ ሁሉንም የሚያማከሉ ሩሞች ናቸው ያሉት። ሩሞች ማለት 24 ሰዓት መጠቀም ይችላሉ።
በዚህ ቡድን ውስጥ አብረሽ በመሳተፍሽ በዚህ ሂደት ውስጥ በማለፍሽ በህይወትሽ ላይ ያሳደረው ጫና ወይም ደግሞ ይሄንን አግኝቻለሁ የምትዩ ነገር ምንድነው? እሱ
አንድ ነገር መቅረት ይፈልደኛል። ምክንያቱም በጣም ብዙ ነገር ነው ያተረፍኩት። ግን በጣም በዋነኝነት ራስሽን ብትሆኚ እና ኮንፊደንስ እንዲኖርሽ ቢነገርሽ አለ አይደለም፣ በተግባር ስለማመጫለሽ ሁሌም ነሪ እንትናለ ልምምዶች አሉ። በተግባር ኮንፊደንት እንድትሆኚ ራስሽን እንድትሆኚ ማንም ሰው ጋር ቢሆን ራስሽን መግለጽ እንድትች የትኛውም አይነት ሲቲዌሽን ላይ ብትሆኚ ራስሽን ፊት ለፊት ተናግረሽ እንደዚህ ነው ነገሮ ችግሮች ሲገጥሙ እኔ ማድረግ እችላለሁ፣ እኔ መለወጥ እችላለሁ፣ እኔ ያቅተኝ፣ እኔ ብርቱ ነኝ የሚለውን ሀሳብ እንዲኖርሽ ይነገርሻል ሳይሆን በተግባር ስለማመጃለሽ ነው። እኔ ጋር ያለው ጉልበት አቅም በቂ እንደሆነ እንድረዳ አድርገኛል።
ከዩኒቨርሲቲ ከወጣችሁ በኋላ ተመልሳችሁ ይሄንን ክለብ ለማደራጀት እየሄዳችሁ ነው እና አንቺ ከስንት ጊዜ በኋላ ነው እየተመለሽ ያለሽው? ምንድን ነው እሱ አላማችሁ? እስቲ አያይዘሽ ንገሪኝ።
ከአራት አመት በኋላ የሚመለስ ልጆች አሉ። እኔ ከአመት በኋላ ነው የሚመለሰው። የምንመለስበት አላማ ደግሞ ኤሮፕላን ቤታችን ስለሆነ ቤታችንን አፍቆ ነው የምንመለሰው። እኛ ላይ ያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ ግቢ ላይ የነበረውን የህይወት ልምዳችን ለማካፈል ከግቢ ውጭ ከወጣን በኋላ ደግሞ ያለውን ቻሌንጆቹን እንዴት እንዳለፍናቸው ልናስጣሂ የህይወት ልምዳችን ልናካፍላቸው ከዛ በላይ ደግሞ እዛ ስትሄጂ ማንም ከማንም በላይ የተሻለ የሚባል ነገር ስለሌለ ሁሉም ሼክ ስለሚደራረግ እኛም እዛ ሄደን እዛ ባሉ የክለብ አባሎች ኢንስፓየር ለመሆን እንደዚህ ያለልካ ብለንም ለመመለስ እነሱንም ደግሞ እኛ እንደዚህ አልፈናል፣ እንደዚህ እንደዚህ አድርገናል፣ ከእኛ እንደዚህ አይነት ነገሮች ተማሩ ብለን ልንነግራቸው ብቻ ስበርስ ኢንስፓየር ለመደራረግ ነው የሚሄዱ።
ይህን ማድረጉ በህይወት ላይ የሚያሳድረውና የሚያመጣው ነገር ምንድን ነው ትያለሽ?
አሁን ግቢ ላይ ስትሆኝ ብዙ ጊዜ የሚያልቅ አይመስልም የግቢ ህይወት። ግቢ ላይ የምታደፋቸው ነገሮች እንትናለ አካዳሚካሊ የሚደርስብሽ ችግር አለ። ከዛ ኖርማሊ ሶሻል ላይፍ ላይ የሚመጣብሽ ነገር አለ። እኔ እዛ ያለው ተመርቀው የወጡ ሰዎች መጥተው ልምዳቸውን ሲያካፍሉ እንዲህም ለካ ያልፋል ይሄ ነገርም ይህን ነገር እኔ ማሸነፌ መውጣት እችላለሁ ለካ የሚል ሀሳብ እኔ ውስጥ መፍጠር ችሎ ነበር። የሌሎች ተመርቀው የወጡ ተማሪዎች ወደ ግቢ ተመልሰው ልምዳቸውን ሲያካፍሉ ከወጣ ሰው የሆነ ልምድ ማግኘት በሚገርም ደረጃ የተማሪውን አስተሳሰብ የተማሪውን ኢንስፓሬሽን መለወጥ ይችላል።
ሌሎች ግቢዎችና ዩኒቨርሲቲዎች ውስጥ እንዴት ይሄንን ልምድ ሊያዳብሩ ይችላሉ ትያለሽ? የምትዩ ነገር ካለ ማጠቃለያ።
አሁን እንትን ኤሮፕላን ሲጀመር እኔ አልነበርኩኝም፣ ግን ያኔ በነበረ ሰዓት በጣም ማለት ብዙ ነገሮች ባልተሟሉበት ሁኔታ መሬት ላይ ቁጭ ብለው ምናምን ፎቶቸውን አይተናል። እና ሌሎች ግቢዎች ላይ እንደዚህ አይነት ነገሮችን መጀመር ከፈለጉ ባላቸው እጃቸው ላይ ባለው ጥቂት ነገር ፍላጎታቸውን ይዘው ቢነሱ እንደዚህ አይነት ነገሮች ማድረግ ይችላሉ። ምናልባት የግቢው አስተዳደሮች ምናምን መተባበር እንዲችሏቸው ማድረግ ከቻሉ እነዚህ ነገሮች በደንብ ግቢ ውስጥ ማስፋፋት ይችላሉ። ምክንያቱም እዛ ግቢ ውስጥ ግዴታ ሌላ የሚረዳ ሰው መምጣት የለበትም። እዛው ተማሪው ዶርም አካባቢ ላይ ያለውን አንድ ሩም አጥንቶ ከዛ በኋላ እዛው እርሰ በእርሳቸው ቁጭ ብለው እያወሩ በዚህ ብናረግ እኔ እንደዚህ አይነት ችግር ገጥሞኛል መፍትሄው ምን ሊሆን ይችላል የሚለውን አንደኛው ለሌላኛው እየተነጋገረ እርስ በርስ እያወሩ ከዛ በኋላ በትንሹ ከተጀመረ በኋላ እንደዚህ በጣም ትልቅ መሆን የሚችልበት ደረጃ ላይ ማድረስ ይችላል ብዬ አስባለሁ።
በጣም ነው የማመሰግነው የትሙቅ ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
አድማጮቻችን እንዲሁም ተመልካቾቻችን ለዛሬ ያዝንላችሁ መሰናዶዎች በዚህ ተጠናቀዋል። በመስተንግዶ ሀብታም ስዩም፣ በድምፅና ምስል ቅንብሩ ደግሞ ዛሬ አመሸው አብሮን ኤልያስ አስማረ ነው። በዚህ መሰናዶታችን የምንሰነባበተው በጀመርነው ሙዚቃ ነው። መልካም የሳምንት ምግብ አደጅ ይሆንላችሁ።